ባለፈው ሐምሌ ዓለም አቀፉ የገንዘብ ድርጅት ስራ አስፈጻሚ ቦርድ ለኢትዮጵያ የ3.4 ቢሊዮን ዶላር ብድር ማጽደቁን ሲያስታውቅ ኢትዮጵያ የውጭ ምንዛሪ ግብይቱ በገበያ እንዲወሰን የፖሊሲ ለውጥ ማድረጓን አስታውቃለች። የፖሊሲ ለውጡን ተከትሎ ከተወሰዱ እርምጃዎች መካከል የግል ድርጅቶች ከባንኮች ውጪ ለመጀመሪያ ጊዜ የውጭ ምንዛሪ ግብይት ስራ ውስጥ እንዲሳተፉ መፈቀዱ አንደኛው ነው። በዚህ መሰረት በብሔራዊ ባንክ ከተፈቀደላቸው 5 የግል ድርጅቶች መካከል አንዱ የሆነው የኢትዮ ፎሬክስ አክሲዮን ማህበር ነው። የማህበሩ መስራችና ዋና ስራ አስፈጻሚ አቶ ኤፍሬም ተስፋዬ በኢትዮጵያ ታሪክ በዘርፉ የመጀመሪያው የግል ድርጅት ነን ይላሉ።
ከመስከረም 27/2017 ጀምሮ እንግዲህ ወርካ 15 ቀን አካባቢ የሆነ ነው። እንቅስቃሴያችንም ከቀን ወደ ቀን መሻሻሎች እያየንበት ነው። ጥሩ ነው፣ ተስፋ ሰጪ ነው።
በእስካሁኑ ሂደት ብዙም ችግር ያልገጠማቸው መሆኑን የተናገሩት አቶ ኤፍሬም በሀገሪቱ ውስጥ አለ ከሚባለው የውጭ ምንዛሬ ፍላጎት አንጻር የገጠማቸው ጥያቄ የተፈለገውን ያህል አለመሆኑን በመግለጽ ሲጀምሩ የነበራቸውን ስጋትና አሉብን የሚሏቸውን ችግሮች ይገልጻሉ።
ስንጀምር አካባቢ ፈራ ተባሰንር የነበረው የውጭ ምንዛሬ ፍላጎት ያላቸው ሰዎች በብዛት ወደኛ ይጎርፋሉ ብለን ነበር። ግን ስናየው እንደዛ አልሆነም። ምናልባት ከማሻሻያ ወደዚህ አቬላብሊቲው ስለጨመረም ሊሆን ይችላል። በብዙ ምክንያቶች ብቻ ነጻ ሲሆንና ሲለቀቅ እኛ በጠበቅ ነው የሽያጭ ገበያ ልክ ስላገኘ ነው። ሌሎች አንዳንድ ችግሮች ይኖራሉ። አሁን የባንኮች ስርዓት ትንሽ ያዝ ያደርጋል። የክፍያ ስርዓት እንደፈለግነው ለስፖት ማርኬት ገና የሚመች ደረጃ ላይ አይደለም። እሱን ተነጋግረን ለማስተካከል እየጣርን ነው።
የውጭ ምንዛሪ በመንግስት ባንኮች እና ሌሎችም ባንኮች አገልግሎቱ ይሰጣል፣ የሽያጩም ሆነ የግብይቱ፣ እንዲሁም ደግሞ በጥቁሩ ገበያ ልውውጡን የሚሰሩት አካላት አሁንም አሉ። እናንተ በዚህ መሀል ነው እንግዲህ የመጣችሁትን የተለየ አገልግሎት ልትሰጡ ነው የመጣችሁት?
ልዩነቱ ምን መሰለ፣ እንግዲህ ኢትዮጵያ ይህን ነገር ኤክሰርሳይዝ ማድረግ ከጀመረች በቅርብ ነው። በፊት ጥብቅ የሆነ የውጭ ምንዛሬ ቁጥጥር ያለበት ሀገር ነበር። ያ ጥብቅ የሆነ ቁጥጥር የውጭ ምንዛሬ የሚፈልጉ ዜጎች ለሚፈልጉት አገልግሎት የማያገኙበት እድሎች በጣም ሰፊ ነበሩ። አሁን እንደኛ አይነት አገልግሎት ሰጪ ተቋማቶች ወደ ኢንዱስትሪው ስንቀላቀል በአቅርቦትና ፍላጎት ላይ ተመስሰን ነው እኛ የምንሰራው። ለምሳሌ ወደ ውጭ ሀገር ጉዞ ለሚያደርግ ጥቁር ገበያ ጋር የሚሄድ እድሎች እየጠበቡ ነው። እኛን ይመርጣል፣ ካልሆነ ከባንክ ከሁለት አንዱ። ባንክ አካባቢ በቂ ስንቅ ስለማያገኝ እኛ ጋር ደግሞ በአቅርቦትና ፍላጎት ላይ ተመርክሰን ይዘን ስለምንገኝ እኛን የመምረጥ ሁኔታ አለ። የማርኬት ትሬንዱን ብታይ ወደ ውጭ ሀገር የሚሄድ ሰው ከአንድ ከመቶ በታች ነው ኢትዮጵያ ያላትን የውጭ ምንዛሬ ሊጠቀም የሚችለው። ሲግኒፊካንት አይደለም። ያንንም ግን ለመንገድ፣ ለአንዳንድ ሴሚናሮች፣ ኤግዚቢሽኖች እንደዚህ የሚጓዙ ድርጅቶች የሆኑ ግለሰቦች እኛ ጋር መጥተው የሚፈልጉትን እያገኙ እየሄዱ ነው እና በመካከል ያለውን ህጋዊ በሆነ ሁኔታ ጋፑን ሸፍነን እየሰራን ነው። ከባንኮች ትንሽ ዋጋችን ጨመር ይላል። ምክንያቱም እኛ በገበያ ዋጋ ነው ተወዳድረን የምንገዛው የምንሸጠውም። እርስ በርሳችን የተሻለ ዋጋ ለደንበኞች በማቅረብ ላይ የተመሰረተ ማርኬቲንግ ፖሊሲ ነው የምንከተለው። ስለዚህ ባንክ አካባቢ ሄዶ በአግባቡ የሚፈልገውን የማያገኝ ሰው ወይም ባንክ አካባቢ የውጭ ምንዛሪ ለማግኘት ጊዜውን ማጥፋት የማይፈልግ ሰው በቀላሉ እኛን አክሰስ እያደረገ እየተጠቀመ ነው። ስለዚህ አማራጭ አቅርበናል። እንደ ሰዎች ፍላጎት ነው እንግዲህ እየተስተናገዱ ያሉት።
የገበያ አወሳሰኑ እንዴት ነው? በገበያ ይወሰናል ሲባል በኢትዮጵያ
በገበያ
እንዴት ነው ገበያ?
ምሳሌ ምን ጊዜም ጠዋት ጠዋት ማርኬት ወይም የሬት ኢንቴሊጀንስ እናደርጋለን። በመላው ዓለም አሜሪካ ስንት ነው ዛሬ፣ ዱባይ ስንት ነው፣ ቻይና ስንት ነው፣ ኢትዮጵያ ውስጥ ደግሞ ያሉ ጥቁር የሚንቀሳቀስባቸው ስፖቶች አሉ። የእነሱ ሞኒተር አድርገን አቅርቦትና ደግሞ ፍላጎታችንን እንገመግማለን። ለምሳሌ ብዙ ወደኛ አቅርቦት የሚያመጣ ሰው ካለ ለመሸጥ ማለት ነው፣ ትንሽ ዋጋውን ቀነስ እናደርጋለን። ወደ ውጭ ደግሞ ለመሄድ ብዙ ሰው ከኛ አገልግሎቱን ወይም ውጭ ምንዛሬ የሚፈልግ ከሆነ ትንሽ ዋጋውን ማስተካከያ እያደረግን አቅርቦትና ፍላጎቱን ተከትለን በየቀኑ የምንወስነው ነው።
አቶ ኤፍሬም፣ የውጭ ምንዛሬው ዋጋ በነጻ ገበያ የሚወሰን ነው ይባል እንጂ በአንድም ሆነ በሌላ መንገድ ዋጋውን በመወሰን ረገድ መንግስት እጁ አለበት የሚለውን አባባል አይቀበሉም።
ላይ መንግስት ዋጋ አይተምንም፣ ሊተምንም አይችልም። ኦልሬዲ እኮ ነጻ አድርጎታል። እኔ ጠዋት ስነሳ የመጀመሪያ ስራዬ ዋጋው አሁን ላይ በአዲስ አበባ ደረጃ በተለይ በካሽ ኖት ግብይት ሰው እንደውም የኛን ብላክ ማርኬቱም የኛን ገበያ የሚከተልበት ሁኔታ ነው እየተፈጠረ ያለው። እነሱ ስንሰጡ የኛ ኦፊሻል ነው ጠዋት እናውጃለን። ብላክ ማርኬቱም የኛን ተከትሎ ቀነስ አድርጎ ለመግዛት ወይም አንዳንዴ የኛ ዝቅ ካለ ከፍ አድርጎ ለመግዛት የሚጥርበት ሁኔታ ነው እና የአቅርቦትና ፍላጎት ህግ ነው አሁን እየተተገበረ ያለው።
የጥቁር ገበያው ወይም በተለምዶ አጠራሩ ብላክ ማርኬት የሚባለው መነሻው ጥቁር ወይም ብላክ ከሚባለው ኢኮኖሚ መሆኑን የሚናገሩት አቶ ኤፍሬም፣
ብላክ ኢኮኖሚ ሰፋ ያለ ነገር ነው። እዛ ውስጥ ጋ ይሆናል አለ ጎት የሆነ ነገር አለ ህጋዊ ሆነው ምንድነው በፊት በነበረው ትርክ በሆነው ፋይናንስ ቁጥጥር ጊዜ ሰዎች ፖርት ለሚያደርጉበት ዕቃ ወይም ድርጅት ሀገር ሄደው ሰርቪስ ለመግዛት ወይም አንዳንድ ነገሮች አድርገው ለመምጣት ፈልጉ በቂ ነገር ባለማግኘታቸው ተግባራቸው ህጋዊ ነው ግን ያንን ዶላር ወይም የውጭ ምንዛሬ ማግኘት ስለማይችሉ ከሌላ ወይም ጥቁር ከሚባለው ገንዘብ ግብይት ስርዓት ውስጥ ገዝተው ሸቀጦችን ወደ ሀገር ውስጥ የሚያስገቡበት ሁኔታ አለ። ኢሌጋል ደግሞ የሆነ ወይም ህገወጡ ግብር ለማጭበርበር፣ ኮንትሮባንድ ስራ ለመስራት ይዘር ለእንደዚህ አይነት አላማዎች ብላክ ማርኬቱ ላይ ብላክ ኢኮኖሚ አካል በሆነው የብላክ ማርኬት የገበያ የሚያስገቡበት ሁኔታ አለ። አሁን ላይ ግን በዚህ ጊዜ ነገሮች በመለቀቃቸው ብዙ የፖሊሲ ማሻሻያዎች በውጭ ምንዛሬ ግብይት አስተዳደሩ ላይ በመፈጠራቸው ነገሮች ቀን በቀን ከፍና ዝቅ ይላሉ። አሁን በዚህ አንድ ወር ከ15 ቀን በእኛ ትሬንድ ብር አንዴ ተነክራል አንዴ ዳከማል አንዴ ተነክራል አንዴ ዳከማል። አሁን ራሱ በዚህ ስር ቀን ውስጥ ብር እየተነከረ መጥቷል ከ500 በላይ ማለት ነው። ያ ማለት ብላክ ማርኬቱን ገበያ ነው አሁን ፍላጎትና አቅርቦት በየቀኑ የሚወስኑት።
መንግስትና ህጋዊ ፍቃድ እየተሰጣቸው እንደ ኢትዮ ፎሬክስ አይነት ድርጅቶች በምንዛሬው ግብይት በተሰማሩበት ሁኔታ መንግስት ጥቁር ገበያውን በመቆጣጠርም ሆነ በማስቆም ረገድ የሚያደርገው ድርሻ ሊኖር ቢችልም ከገበያ ሊያስወጣቸው የሚችለው የገበያው ሁኔታ ብቻ መሆኑን አቶ ኤፍሬም ይናገራሉ።
የጥቁር ገበያ ተዋናዮች ብዙ ናቸው። ሰዎች በየቢሮ የሰፈሩ በየአካባቢያቸው በኔትወርኮች የሚሰራበት እድል ሰፊ ነው። ይሄ በአጭር ጊዜ ውስጥ እኛ ህጋዮቹ በጣም እየጠነከርንና ሰውም እኛን መምረጥ እየጀመረ ሲሄድ እየከሰመ ይሄዳል ብዬ ነው የምገምተው። ምክንያቱም አሁን ጥቁር ገበያ አካባቢ ስትገበያይ ከፍተኛ ሪስክ ነው ያለው። አንደኛ ገንዘብን የማጣት ሁኔታ ይኖራል። የደህንነት ችግር አለ። ችግሮች ሲፈጠሩ በየትኛውም ህግ ላይ ቀርበ መብትን የምታስጠብቅበት ሁኔታ የለም። ግን ምንድነው አሁን የሰውም አዌርነስ ከቀን ወደ ቀን እየጨመረ ነው። የጥቁሩን ገበያ እዚህ አካባቢ ነው ዋጋ የኛን አይቶ እስከ መወሰን ድረስ ኢንፍሉዌንስ እያደረግ ናቸው። ነገ ከነገ ወዲያ ሞር ህብረተሰቡ ወደ እኛ መምጣት ሲጀምር በራሳቸው ጊዜ የሚከስሙበት እድል ሰፊ ነው ብዬ ነው ማስበው እና መንግስትም በሌላ የህግ ማዕቀፍም የሚያስተካክልበት እድል ሰፊ ስለሆነ ማለት ነው። እኛ ግን በራሳችን በኩል ገበያውን ተከትለን ጥቁሩ ገበያ የሚሰጠውን ወይም የቀረበ ከሰጠን እዛ አካባቢ በራሱ ጊዜ የሚወስነው ሰው ስለሆነ እኛን እየመረጠ ይሄዳል ብዬ ነው ማስበው።
በእስካሁኑ አጭር ቆይታቸውም ቢሆን የውጭ ምንዛሬ ግዥም ሆነ ሽያጭ ፍለጋ ወደ ኢትዮ ፎሬክስ ድርጅታችሁ የሚመጡ ሰዎች ምን ያህል ይሆናሉ? የሚፈልጉት የገንዘብ መጠንስ በአማካይ ምን ያህል ይሆናል? ተብለው የተጠየቁት አቶ ኤፍሬም
እስካሁን አንድ ወር ከ15 ቀን በላይ ግብይታችን አቬሬጅ የሆነ የከስተመር ዲማንድ ስንሰራው $500 አካባቢ ነው ፐር ፐርሰን። ከ300 በላይ ለሚሆኑ ተጓዦች ውጭ ምንዛሬ ያቀረብንበት ሁኔታ ነው ያለ። አቬሬጁ ወደ 500 አካባቢ ነው የሚመጣው እና ማክሲመም ሊሚቱንም አብዛኛው ሰው ዲማንድ ሲያደርግ አላየንም ነው። ወደ ውጭ ሀገር አንድ ሰው የሚሄድ ከሆነ $5,000 አካባቢ ይበቃዋል ብለው ነው እንግዲህ መንግስትን ያየነውም አብዛኛው ሰው ማክሲመሙን 5,000 ሲጠቀም አላየንም። አብዛኛው ሰው ከ500 እስከ 1,000 ነው የሚጠቀመው። ድርጅቶች ለቢዝነስ ትሪፕ ኤግዚቢሽን እንደዚህ ሲኖራቸው ኤክስትራ ኤክስፔንስ ለሚኖራቸው እነሱ ትንሽ እስከ 10,000 ዲማንድ የሚያደርጉበት ሁኔታ ነው ያየነው።
መንግስት ይህንን የግብይት ለውጥ ካደረገ በኋላ እናንተም ወደ ገበያ መምጣትና ይህን ስራ መስራት ከጀመራችሁበት ጊዜ አንስቶ ይህ ለውጥ አቅርቦቱን አስፋፍቷል ወይ? ገበያውን አረጋግቷል ወይ? ኢኮኖሚውን አነቃቅቷል ወይ? የዋጋ ንረቱ አስተዋጽኦ ማድረግ ጀምሯል ወይ? ምን ለውጥ አምጥቷል እስካሁን?
በጣም እኛ ቪዚብል ያየናቸው ለውጦች ምን እንደሆነ ታውቃለህ? ባንኮች ራሱ ለደንበኞቻቸው ለሚሰጡትን ነገር በፊት ብዙ ቢሮክራሲ ነበረ። ደንበኛ መሆኑን ቼክ ያደርጋሉ። በቂ ዲፖዚት፣ በቂ ትራንዛክሽን አለ ወይ? እንደዚህ የሚል ፕሮሲጀሮች ነበሯቸው። አሁን ላይ የእኛ መምጣት አስገቷቸው ይመስለኛል፣ ወይም እንቅስቃሴያችን የሚሰጡትንም መጠን ለደንበኞቻቸው ጨመር፣ የሚጠይቋቸውን ክራይቴሪያዎችንም የማላላት ነገሮች እያየን ነው። ይሄ የሚያሳየ ምንድን ነው? ውድድር ባንኮችንም እየሳበ ለደንበኞቻቸው የሚሰጡትን አገልግሎት ሞር ቅርብ የሆነ ወይም አስደሳች ወደሆነ ሁኔታ ለማምጣት የሚሰሩበት እድል እየተፈጠረ ነው።
እስካሁን ያለው አካሄድ ወይም አዝማሚያው ምን ይመስላል በእርሶ እይታ?
አሁን ላይ በኢትዮጵያ ገንዘብ ያለው ሰው ጠንካራ ነው። ገንዘብ ያለው ሰው ንጉስ ነው። አሁን ጥሬ ገንዘብ ማለት ነው። ብር እየጠነከረ ነው። በፊት ባለፉት አመታቶች 2-3 አመታት ውስጥ ነጋዴ እቃ ከያዘ ወይም ገንዘቡን ቤት፣ ህንፃ፣ መሬት ላይ ካደረገ ሞር ያጠነክርለት ነበር። ይጠነክራል ብሎም ይገምት ነበር። ምክንያቱም ገንዘብ ከውጭ ምንዛሬ አኳያ እየተዳከመ ነጋዴ ያመጣውን ነገር ቶሎ ሸጦ ማገላበጥ የማይችልበት ሁኔታ እየተፈጠረ እየመጣ ስለነበር ፒኩ ላይ ደርሶ ቆሞ ነበር። በዚህ ሁኔታ ነው የውጭ ምንዛሬ ፖሊሲው ማሻሻያ የተደረገለት። በዛን ጊዜ ሲደረግ ብዙ ሰዎች ወይም አካዳሚሽያን ወይ ሪሰርቸሮች፣ አክቲቪስት፣ ፖለቲከኞች ያው ንግዱን በደንብ ስለማያውቁ ነገሮች ከዚህ የበለጠ ወረስት ይሆናል ብለው የራሳቸውን ግምገማ በተለያየ እንትን ሲገልጹ ነበር። መሬት ላይ ያለው ሀቅ ግን ምንድን ነው? ፍላጎት ነው እና አቅርቦት ነው ነገሩን የሚገዛው። 110 እና 115 ፍላጎትና አቅርቦት ሬቱን ወስኖት ለ6 ለ7 ለ8 ወር አካባቢ አቁሙ። ይሄ ማሻሻያም ከተደረገ በኋላ መጀመሪያ ቀይ ፓኒክ የመሆን ነገር ነበር። አንዳንዱም እቃ ላለመሸጥ አንዳንዱም ያገኘውን ዶላር ሁሉ ያደር ሄደ ቁጥር የውጭ ምንዛሪን ፍላጎት ባለበት ወይም እንደውም ትንሽ የመቀነስ አዝማሚያዎች ነው እየታዩ ያሉት። በእኛ ሴክተር ራሱ የሚታየው ይሄ ነው። በፊት ማንም ሰው ወደ ውጭ ሲሄድ እንደዚያ አይነት ነገሮችን መጠቀም ይፈልግ ነበር እና አሁን ላይ ብዙ ሰው ነጋዴ እቃ አለው መሸጥ ነው እየቸገረው ያለው። ተጨማሪ ዶላር የሚፈልግበት ሁኔታ የለም።
የኢኮኖሚው ባለሙያ አቶ ያሬድ ኃይለ መስቀል የምንዛሪ ለውጡ እንደተፈራው አለመሆኑና በፖሊሲው የተነሳ መሻሻሎች መኖራቸውን ቢቀበሉም የዶላር ፍላጎት ተሟልቷል በሚል ግን አይስማሙም።
ወደ 125 አካባቢ ይመስለኛል አሁን ያለው ወይም በአጠቃላይ ወደዛ አካባቢ ነው የደረሰው። ስለዚህ 57 ተነስቶ እንግዲህ ያው ደብል አድርጓል። በጣም ብዙ ስፋት ነው ያደገው። በሌላ በኩል ደግሞ አንድ ሰሞን በጣም ተቀራርቦ ነበረ። ትንሽ ብር ልዩነት ነበር የነበረው ገበያውና በእንትኑ መካከል የነበረው። አሁን ግን እንደገና መስፋት ይታያል። ወደ 140 የደረሰ ነገር ይታያል አሁን። ስለዚህ ምንድን ነው ወደ 15 ብር ያህል ልዩነት እየፈጠረ ነው። እንግዲህ ይሄ ማለት ምንድን ነው? ያልተሟላ ፍላጎት አለ ማለት በቀጥታ አሁን መገበያየቱ ተፈቅዷል። ሄዶ ግን ዶላር የማያገኘው ሰው አሁንም በጥቁር ገበያ ይገዛል ማለት። ስለዚህ ዋነኛው የነፃ ገበያው ሰራ የምንለው ጥቁር ገበያውና ዋናው መካከል ልዩነት ሳይኖር ሲቀር ማለት ነው። ኬንያ ብትመጣ ምንም ልዩነት የለውም። የትኛውም ባንክ ሄድ ወይም ቆቹን ብትሄድ እኩል ነው። ዩጋንዳም ብትሄድ እንደዚህ ነው። እዚህ ሩዋንዳ ምን የፈረንጁን አገብተሰን ማለት ነው እዚ አካባቢ ያሉ አገሮች። ስለዚህ አሁንም ገና ያልተሟላ ፍላጎት አለ የሚል ያሳያል። ገና ነፃ ያልሆነበት መንገድ አለ፣ ግን አዝማሚያው ጥሩ ነው። እውነት ለመናገር ከሆነ በቃ ገበያው እየሰራ እንደሆነ ይህንን ያህል መጥበብ ከቻለ ምናልባት ይሄ የባንክና የአይኤምኤፍ ብር መጥቶ ካረጋጋው ጥሩ ነው። ግን ካላረጋጋው እንደገና እየተከፈተ ወደ ነበረው ይሄዳል የሚል ስጋት አለኝ በበኩሌ። በአጭር ቀን ውስጥ ችግር ተፈታ የሚባል ነገር የለም።
አቶ ያሬድ የውጭ ምንዛሬው ችግር ሊፈታ የሚችለው ግን የሀገሪቱ ምርት የውጭ ምንዛሪ ማስገባት ሲችል ሀገሪቱ ወደ ውስጥ የምታስገባው ከምትልከው ምርት ጋር የተገናዘበ መሆን ሲጀምርና ስጋትን የሚያስወግደው ዋነኛው መፍትሄ ወደ ውጭ ተልኮ ከሚመጣው ገቢ የሚገኘው የውጭ ምንዛሪ ነው ይላሉ።
ችግሩ የሚፈታው የኢትዮጵያ ኤክስፖርት፣ የሰርቪስ፣ የሌሎችንም ጉዳዮች የሚመጣው ብር በአጠቃላይ ወደ ኢትዮጵያ ሲገባ መግባት ሲችል እና ብዙ ዶላር ኖሮት ኢምፖርት ከምናደርገው ጋር ሲመጣጠን የኛ ኢምፖርት ወደ 21 ቢሊዮን ዶላር አካባቢ ይመስለኛል የነበረው። አሁን ዘንድሮን ባላቅም ቆጣቸው ለ3.5 ቢሊዮን ነው። ከሰርቪስ ከኢንቨስት መጣ ብዙ አለ። ግን በፊት በነበረው አካሄድ ብዙ ዶላር ወደ ሀገር ውስጥ ይገባ ስላልነበረ፣ ምክንያቱም ያለው ልዩነት ሰፊ ስለነበረ በንትኑ አንድ ሰው ወይ የራሱን ካምፓኒ ባይፈጥርና ኤክስፖርት አድርጎ ለካምፓኒ አይሸጥ የቀረውን ልዩነቱን እዛ ማስቀረት የሚችልበት ሁኔታ ተገድዶ ነበር የነበረው ብዙ ሰው። አሁን ግን ያ እንግዲህ እየቀነሰ ሊሄድ ይችላል የሚል ግምት አለኝ። ግን ገና ፍርዱ ገና ነው። መጨረሻው እንግዲህ በሰፕላይ ነው የሚወሰኑ በምን ያህል አቅርቦቱ ዶላር አቅርቦቱ ከዚህ ይቀጥላል ከሆነ ጥሩ ነው።
አቶ ኤፍሬም፣ ዞሮ ዞሮ የሀገር ውስጥ የውጭ ምንዛሪ ፍላጎትን መቅረፍ እየተቻለ ነው። ከለውጡ ጋር ተያይዞ የተነሳውም ስጋት አልደረሰም። ሰውም ከንብረት ይልቅ ጥሬ ገንዘብ መያዝ እየጀመረ ነው ሲሉ ይከራከራሉ።
ማንም ሰው እንደ ቀልድ ባንክ ሄዶ ገንዘብ የሚያገኝበት እድል ባለመኖሩ የሚያገበሰብሰው እቃና መሬትም የለም። ለዛም ነው እኮ ከተማ ውስጥ አሁን በመላው ኢትዮጵያ ቤትና መሬት ከ50% በታች ሲጠራና ወይም ሲገበያዩበት የዛሬ አመት ከምናምን በፊት ዋጋ የወደቀበት ሁኔታ ነው የምታየው። እና ይሄ የሚያሳይ ምንድን ነው ነጋዴውም ሆነ ወይም ኢንቨስት እያደረገ ያለው ህብረተሰብ ክፍል በቂ ጥሪት ወይም የሚሰራበት ካፒታል በሌሎች ነገሮች በስቶክ ቅድም እንዳልኩ በመሬት በህንፃ ግንባታ ወዘተ ተይዞ ስላለ ይህ የውጭ ምንዛሬ ፍላጎት ኖሮት አቅምም ኖሮት ገበያ ውስጥ ገብቶ ዋጋውን የሚያንርበት እድል አልተፈጠረም። ለዛም ነው ጥሬ ገንዘብ ያለው ሳይሆን የትኛውም የሚያዋጣ ስራውን መስራት ይችላል። መንግስት ጨረታዎች ቢወጡ አሸንፎ የውጭ ምንዛሬ ገብቶ የሚፈልገውን እቃ ማርጅኑን ተወዳድሮ በማሸነፍ እቃ የሚያቀርብበት እድል ሰፊ ነው። አዳዲስ ኦፖርቹኒቲዎችና የቢዝነስ ከተፈጠሩ ገንዘብ ሲኖር ነው ያንን እድል ውስጥ የምትገባው። እና ለዛም ነው በተሰጋው መጠን ዶላር 200-300 ያልገባው ሊገባ በማይችልበት ሁኔታ የተፈጠረው ማለት ነው። አንደኛው ፍላጎት በቃ ፍላጎትና አቅርቦት 110-115 አካባቢ ገድቦታል። ማንም ሳይለው ጥቁሩ ኢኮኖሚ ብላክ ኢኮኖሚ በሚሰራበት እንትን 110-120 አካባቢ ከዛ በላይ ነጋዴ ስለማያዋጣው ያመጣ መሸጥ ስለማይችል ከዛ በላይ ዋጋ መስጠት የማይችልበት እድል ከተፈጠረ 7-8 ወር አሉ። በዛ ሁኔታ ነው የኛው ምክን ያለው።
ኢትዮጵያ የፖሊሲ ለውጥ ባደረገችበት በሐምሌ ወር የአንድ አንድ ዶላር አማካይ ምንዛሪ ከነበረበት 57 ብር በአንድ ቀን 75 ብር ገብቶ ያደረ ሲሆን ከትላንት በስቲያ አርብ መግዣው 120.938 ሲሆን መሸጫው 123.3571 ሆኗል። የጥቁር ገበያው በዚህ ዕለት 130ዎች ውስጥ መሆኑ ሲነገር የኢትዮ ፎሬክስ ዋጋ 131 ብር ከ54 ሳንቲም ነበር። እነዚህ በመደበኛውና በጥቁሩ ገበያ መካከል ያሉ ልዩነቶች የተጠበቡ መምጣታቸውን የሚያመለክቱ ቢሆኑም እንደተሰጋው እየሰፋ ተስፋ የተደረገበትንም ያህል እየተጠበበና ልዩነቱን የማጥፋት ምልክት ገና አላሳዩም። በምንዛሪ ልውውጦቹ መካከል ሊኖር የሚገባው ክፍተትና ልዩነት ገና ብዙ የሚቀረው ስለመሆኑ ግን አቶ ኤፍሬምም ሆነ አቶ ያሬድ ተስማምተዋል። ያልተስማሙት በሂደቱ ተስፋና ስጋት ላይ ነው። ወደፊት እየሰፋ ሊሄድ ይችላል ወይስ እየተጠበበ በሚለው ላይ። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን።